የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
ያንድ ሰው ክፋትም ይሁን በጎነት በብዙ ምን ያህል ተጽዕኖ እንደሚያሳድር በተለይ የእግዚአብሔር ቃል በሮሜ 5 ላይ እንዳየነው በዓለም ላይ ያለው ውድቀት፣ ኃጢአት፣ በሰው ልጆች ላይ የደረሰው መጥፎ ነገር ሁሉ እንዴት ከአንድ ሰው የጀመረ እንደሆነ እግዚአብሔር ቃል ይነግረናል። በአንድ ሰው ምክንያት በማለት እንዲሁም ደግሞ በምድር ብቻ ሳይሆን በሰማይ ያለውን ሁሉ እግዚአብሔር ለማደስ የሰራውን ስራ ሁሉ በአንድ ሰው በኩል በክርስቶስ እንዴት እንደሰራ የመጀመሪያው መልካም ያልሆነው ነገር ክፉ የሆነው ነገር በመወለድ የምንወስደው ምርጫ የሌለን አልፈልግም ማለት የማንችለው መሆኑ ነገሩን እጅግ ከባድ ያደርገዋል። ነገር ግን ከዛ ይልቅ ደግሞ በክርስቶስ ያገኘነው ነገር ብዙ የእኛን ጥበብ፣ እውቀት፣ ጉልበት፣ ገንዘብ የማይጠይቅ እግዚአብሔር በጸጋ በኩል በእምነት አድርጎ የመጀመሪያውን እርግማን በሉት፣ ሞት በሉት፣ እስራት በሉት ሁሉ በነፃ ከዛ መውጣት ብቻ ሳይሆን ከዛ ይልቅ ከእርሱ ጋር ለዘላለም ለመንገስ የሚያስችል ስራ እንደሰራ ጌታ ይናገራል። አንዳንድ ጊዜ ሰዎች በዘር ወይም በመወለድ ያገኘነው ነገር አይከብድባቸውም፣ ዝም ብለው ፓሲቭሊ ይወስዱታል። ግን በእምነት እና በነፃ የሚለውን ነገር ለመቀበል ይቸገራሉ። እግዚአብሔር ነገሩን ያቀለለው ቀላል ስለሆነ ሳይሆን ከባድ ከመሆኑ የተነሳ ስለማንችለው ነው። ምክንያቱም የሰው ልጆችን እንዲሞክሩ ተዋቸው ይላል ሐዋርያት ስራ ላይ። ሁሉም ሞክሮ ሞክሮ በፍልስፍናም በሃይማኖትም በእውቀትም በብዙ ነገር ሁሉም ሰው ሊደርስ ስላልቻለ በመጨረሻ እግዚአብሔር ባዘጋጀው በአንድ ሰው በኩል ይላል ጳውሎስ አሪዮስፋጎስ የሚባል የፈላስፎች ማዕከል ላይ ሲናገር፣ በቃ አሁን ጨርሷል፣ ወስኗል። ከዚህ በኋላ አልፈልግም ማለት ይቻላል እንጂ ይቀየርልኝ ማለት አይቻልም። ነገሩ በጣም መቅለሉ ስለማይቻል መሆኑ ሊገባን ይገባል። ብዙ ጊዜ ለዚህ ቅርብ ምሳሌ የሚሆነው አየር የውሃ ያህል ውድ ቢሆን ብዙዎቻችን እንሞታለን። ታውቃላችሁ፣ በውሃ ዋጋ አየር ብንገዛ ማለት ነው። በምግብ ዋጋ ደግሞ ውሃ ቢሆን አሁን ትንሽ ሆኗል፣ በእርግጥ በጠርሙስ በምናምን ግን በአጠቃላይ ውሃ እንደ ምግብ ቢወደድ፣ ምግብ ደግሞ እንደ ልብስ እያልን ብንሄድ እግዚአብሔር በጣም አስፈላጊ የሆኑ ነገሮችን ርካሽ፣ በጣም በጣም ደግሞ ካስፈለገ በነፃ እንዲሆን ያደረገው አያችሁ። ደህንነት ደግሞ ከአየር በላይ ስለሚያስፈልግ መተንፈስ እንኳን አያስፈልግንም። ማመን ከመተንፈስ የቀለለ ነገር ነው። ስለዚህ እግዚአብሔር ያቀለለው ለጥቅማችን ነው እንጂ ረክሶበት አይደለም። ምክንያቱም አየርን ለመፍጠር ከከፈለው ዋጋ ይልቅ እኛን ለማዳን የተከፈለው ዋጋ ሊነጻጸርም አይችልም። እንደዛ ሊገባን ይገባል። ስለዚህ ባለፉት ምናልባት ወደ 8 ሳምንታት አንድ ሰው የሚለውን ሀሳብ እያሰፋን እያጠበብን ስናይ ቆይተናል። ባለፉት 2 ክፍለ ጊዜዎች ላይ የደረስንበት ነገር ምንድን ነው? ሰው በእግዚአብሔር ፊት አንድ ሰው ተብሎ ተመዝኖ እንዲያልፍና በእግዚአብሔር እጅ ጠቃሚ እንዲሆን መለኪያው ያለው የሰው ልብ ላይ ነው። ከልቡ የተበላሸ ነገር በእግዚአብሔር ዘንድ በሚዛኑ ላይ ይቀላል። ስለዚህ እግዚአብሔር ልብን ይመዝናል ስለሚል በዚህም ዘመን እግዚአብሔር የሰዎችን ልብ ያያል። ሰዎች የመረጡት ንጉሥ በቁመቱ፣ በትከሻው፣ በመልኩ እና በሌሎች በጀግንነቱ ነው። እግዚአብሔር ግን ሳሙኤልን ዳዊትን እንዲቀባለት ሲልከው ሳሙኤል ራሱ ሊሳሳት ነበረ። የመጀመሪያውን ኤልያብን አይቶ በቃ ይኸውና እግዚአብሔር የቀባዋለ ተመሳሳይ ሜትር ይዞ ነበር የሄደው ነው ይሄኛውን ንቄዋለሁ። እና ሰባቱም ሲያልፉ እግዚአብሔር የለም ሲል እንዲ ሌላ ሰው አለ እንዴ ሰባቱ ሲባል፣ አይ አንድ የተረሳ ሰው አለ። ሲመጣ ይሄኛውን የመረጥኩት ይሄንን ቀባልኛል። ለምን? እግዚአብሔር ምንን ስለሚያይ ነው? ልብን። ከዚህም የተነሳ ባለፉት ሁለት ሳምንታት በመጀመሪያው በተበላሸ ዘመን ውስጥ ተነስቶ የእግዚአብሔርን ልብ ስላሳረፈው ስለ ሳሙኤል እሱም ስለመጣበት ቤተሰብ ስለ ሐናና ስለ ሌሎቹ ሰዎችም ስለ ኤሊ ስለ ልጆቹ አይተን ነበር። ሳሙኤል በርግጥ በሕይወቱ ዘመን ሁሉ እግዚአብሔርን ያሳረፈ አገልግሎት ያገለገለ ሰው ነበር። ከሱ ይልቅ ደግሞ ተሻጋሪ አገልግሎት ያገለገለው ዳዊት ነበር። ዳዊትን እግዚአብሔር አገኘሁት አዘጋጀሁት እያለ ስለ ዳዊት ይናገራል። የሚገርማችሁ ነገር የዳዊት ሕይወትና ምሳሌነቱ በብሉይ ኪዳን ላይ ብቻ የቀረ አይደለም። በአዲስ ኪዳን ከ50 ጊዜ በላይ ስሙ የተጠራ ሰው ነው ዳዊት። እግዚአብሔር በብሉይ ኪዳን ላይ ስትመለከቱ እያንዳንዱ ንጉስ የሚለካው በዳዊት ነበረ። በአባቱ በዳዊት መንገድ ሄደ፣ ከዳዊት መንገድ ፈቀቅ አለ እየተባለ ዳዊት ለብሉይ ኪዳን የእግዚአብሔር ስታንዳርድ ነበር። አዲስ ኪዳንም ላይ ሄዳችሁ ስታዩ በጣም የሚገርማችሁ ነገር ማቴዎስ 1:1 ስታነቡ የዳዊት ልጅ ብሎ ነው የሚጀምረው ስለ ኢየሱስ ክርስቶስ። የአብርሃምን እንኳን ከዳዊት በኋላ ነው ያመጣው። የዳዊት ልጅ የአብርሃም ልጅ ብሎ ነው መጽሐፉ አዲስ ኪዳን ሲጀምር በዳዊት ነው የሚጀምረው። እና ኢንተረስቲንግ ነገር ነው፣ ብዙ ቦታ ላይ ለፈውስና ለተለያየ ችግር ጌታ ኢየሱስን ሲለምኑት የዳዊት ልጅ ሆይ የዳዊት ልጅ ሆይ እያሉ ነበር የሚል። ዳዊት ምን ያህል የክርስቶስ ፕሮቶታይፕ ወይም ደግሞ ምሳሌ እስከ መሆን ድረስ በልቡ ማለት ነው። አንዳንዴ በሰውነቱ ያደረጋቸው ብዙ ሜሶች ቢኖሩም ልቡ ግን እንዳይበላሽበት ባለፈው ሳምንትም እንዳየ ነው ንጹህ ልብን ፍጠርልኝ፣ በእሽታ መንፈስ ደግፈኝ፣ ቅዱሱን መንፈስን ከኔ አትውሰድብኝ እያለ ስለ ልቡ ሲጨነቅ እናያለን። ብዙ ሰው የሚጨነቀው ብዙ ልጆች ሞተውበታል፣ በዛ የተነሳ ብዙ ነገር አጥቷል። ስለ ሌሎቹ ነገሮች ሳይሆን የዳዊት ጸሎት ንስሐው ላይ ስትመለከቱ ስለ ልቡ ነው የሚጨነቀው። ምክንያቱም ሰው ልቡ ከተበላሸ በኋላ ከእግዚአብሔር ጋር ያለው ሁሉ ነገር ነው የሚበላሽበት። የዮሐንስ ራእይ የመጨረሻው ምዕራፍ ወደ መጨረሻ አካባቢ ስትመለከቱ እኔ የዳዊት ስርና ዘር ነኝ ይላል ጌታ። ማለት በራእይ መጽሐፍ የመጨረሻው ምዕራፍ ላይ ሁሉ ዳዊት አለ። ስለዚህ ጌታ በዚህ ሌቭል ከዳዊት ጋር ራሱን አታች አድርጎ እንመለከታለን። ይህን ላነሳላችሁ የምፈልገው እግዚአብሔር ለሰው ልብ የሚሰጠውን ቦታ እንድንመለከት ግን የሌሎችን ልብ አይተን የሚገርም ነው የዳዊት ልብ ለማለት ሳይሆን ወደ ራሳችን ልብ ወደ ራሳችን ልቦና እንድንመጣና እግዚአብሔር የሚወደውን እግዚአብሔር አንድ ሰው ብሎ ሊያስቆጥረን የሚችለውን በእግዚአብሔር አይን ልብ እንዴት ነው በውስጣችን እንዲሆን የምናደርገው። የሚገርማችሁ ነገር በአዲስ ኪዳን ግን ዳዊት ሳይሆን ስታንዳርዱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የአዲስ ኪዳን መለኪያ ነው። ዳዊት ጥላ ነበር ማለት ነው። አሁን ግን ሁሉም የሚለካው በክርስቶስ ማንነትና በክርስቶስ ልብ ነው። ምናልባት ይሄ ልብ የሚባለው ነገር አንዳንድ ጊዜ የት ጋ ነው እሱ ሳብስታንሱ ወይም ደግሞ ቁም ነገሩ ያለው ካልን በኋላ ልብ ካልን በኋላ ግን ልብ ምንድን ነው? ልብ የት ጋ ነው ያለው? ልብ በአካላዊ ሰውነታችንም ውስጥ ይሁን በመንፈሳዊ ማንነታችን ውስጥ ልብ የሚባለውን ነገር መረዳት አለብን። በእርግጥ በአካላችን ውስጥ ያለውም ልብ በሰውነታችንና በምድራዊ ሕይወታችን ውስጥ ያለው ቦታ መተኪያ የለውም። ልብ ቀንም ሌሊትም ተወልደን እስክንሞት ድረስ የሚሰራ ክፍል ነው። ልባችን በግራ ደረታችን ውስጥ ያለ ሰውነታችንን የሚያስፈልገውን አየርና ሌሎች ንጥረ ነገር ምግብን ጨምሮ ለእያንዳንዱ ሴል በመስጠት ከዛ ደግሞ ያለውን ተቀብሎ ስራውን ያው ታውቃላችሁ ሳይንሱን። ልባችን ግን መተኪያ የለውም። የሰው ልብ ሲቆም ሰው ሞተ ይባላል። ልቡ ቆሞ መኖር የሚችል ሰው የለም። ልብ ሁል ጊዜ በህይወት መኖር አለበት። ስለዚህ የአካላችን ልብ ለሰውነታችን ጠቃሚ እንደሆነ ደግሞ የማንነታችን የመንፈሳዊ ማንነታችን የነፍሳችን ልብ ደግሞ በዚሁ ልክ አስፈላጊ ነው። አንዳንድ ጊዜ ሀርት ወይም ልባችን ፌል ሲያደርግ ሰውነታችን መንቀሳቀስ ብሎ መኖር ያቅተናል። አንዳንድ ጊዜ ሀርት አታክ ነው እንላለን። ምን ማለት ነው እሱ? ልብ መስራት ሲያቆም ወይንም ደግሞ የልብ አሰራር ሲበላሽ ነው ማለት ነው። በመንፈሳዊ ህይወታችን ግን ልብ ምንድን ነው? ልቤት ጋር ነው ያለው። ምክንያቱም ምንድነው የሚለውን ነገር ሳንመልስ እንዴት አድርገን ነው እሱ ያንን መመርመርም ማስተካከልም መለወጥም እግዚአብሔር ምንም ያካልባችን አይደለም መጽሐፍ ቅዱስ ይያለ ያለው። በብዙ ቦታ መጽሐፍ ቅዱስ ስለ ሰው ልብ ይናገራል። እንደውም ባለፈው እንዳልኳችሁ ምሳሌ ላይ ስለ ልብ ብዙ ከሚናገራቸው ነገሮች በጣም ጠንካራው ቃል ልብህን አጥብቀህ ጠብቅ የህይወት መውጫ ከርሱ ነውና ማለት the issues of life በህይወትን በተመለከተ ያለው ነገር ሁሉ የሚገኘው የሚወጣው የሚወሰነው ከልብ ስለሆነ ጌታ ኢየሱስ ክርስቶስም ከአፍ የሚወጣው አይደለም ማነው ወደ አፍ የሚገባው አይደለም ከአፍ የሚወጣው ነው። ምክንያቱም ከአፍ የሚወጣው ነገር ሁሉ ምንጩ የት ነው ይላል ልብ ስለሆነ ሰውን ሊያረክስም ሊቀድስም የሚችለው ከልብ ጋር የተያዘ ነገር ነው ብሎ ይናገራል። እንግዲህ መጽሐፍ ቅዱስ ልብ የሚለውን ስትመለከቱ አማርኛው ላይ ልብ ልቦና አሳብ አእምሮ እያለ በስሜት እያለ በተለዋዋጭነት የሚጠቀምባቸው ቃላት አሉ። ስለዚህ ልብ የሚለው የሰው ልጅ የፈቃዱ የስሜቱና የአእምሮ መቀመጫ የሆነ የማንነቱ ክፍል ነው። ምናልባት ነፍስ ከሚለው ጋራ የቀረበ ነገር ነው። የሰው ልጅ በአእምሮ አስቦ በስሜቱ ተለማምዶ በፍቃዱ ወስኖ ነው የሚኖረው ሁሉ ጊዜ። ልቡ ተበላሸ ማለት በእነዚህ የማንነቱ ክፍሎች ላይ ትክክል ያልሆነ ነገር እየሆነ ነው ማለት ነው። ስለዚህ የሰው ልጅ የፍቃዱ ዙፋን ነው ልብ። ፍቃዱ የመጨረሻ ፊርማ የሚደረግበት ቦታ ነው ልብ። አንድ ነገር አእምሯችንም አስቦ ስሜታችንም ያንን ነገር ተለማምዶት ወይም ደግሞ ኤክስፒሪየንስ አድርጎት መጨረሻ ላይ የኛ የማንነታችን ፊርማ የሚወጣበት የህይወታችን ክፍል ነው ልብ። ይሄ ልብ የሚለው አንዳንድ ጊዜ የሚበላሸው አእምሯችን ሲበላሽ ነው። አንዳንድ ጊዜ በስሜታችን ዙሪያ ያለው የህይወት አቅጣጫ ሲበላሽ ነው። አንዳንድ ጊዜ ደግሞ ከፍቃድ ጋር የተያዙ ነገሮች አሉ። ስለዚህ የእግዚአብሔር ቃል በተለያዩ ክፍሎች ላይ ስለዚህ ስለ ሰው ልጅ ልብ ይናገራል። እና ለምሳሌ በተለይ ዛሬ እንደ ሐሳብ እንድንወስደው ለርዕሳችን የሚያሰብኩት ምንድነው እሱ አንድ ሰው የክርስቶስ ልብ ያለው በሚል ስለሆነ ጳውሎስ በሁለተኛ ቆሮንቶስ ላይ ምዕራፍ 2 ቁጥር 16 ላይ እንዲያስተምረው ጌታን ልብ ማናውቆት ይልና እኛ ግን የክርስቶስ ልብ አለን ይላል። ኦፍ ኮርስ በእንግሊዘኛው ላይ we have the mind of Christ ነው የሚለው mind የሚለውን ነገር ነው የሚጠቀመው። ብዙ ጊዜ mind የሚለው ላይ ክስን መጣ ወደ brain ወይም ወደ አንጎል ነው ነገሩን የምናመጣው። mind የሚለው ወይም ደግሞ አእምሮ የሚለው ግን የማወቅ ነገሮችን የመገንዘብ ክፍላችን ስለሆነ ለምሳሌ ይሄንን አንጎልና አእምሮ የሚለውን ወይም mind የሚለውንና brain በእንግሊዘኛ የሚለውን ለመለየት ቀላሉ ነገር እኔ አሁን ከዚህ ዓለም በሞት በመሄድበት ጊዜ አንጎሌን ይዤ እንደማልሄድ እርግጠኛ ነኝ አይደል? አንጎሌ ከሌላው አካሌ ጋራ በራስ ቅሌ ውስጥ ያለ የሰውነት ክፍል ስለሆነ በአሁኑ ሰዓት አካሌን ሁሉ የሚቆጣጠር ከዚህ አካላዊ ዓለም ጋራ መገናኝበት ዋንኛ ሴንተር ቢሆንም ወደ ሰማይ አንጎሌን ይዤ እንደማልሄድ ግን የታወቀ ነው። ነገር ግን ከዚህ ዓለም በሞት በመትሄዱበት ጊዜ አእምሯችሁን ግን ይዛችሁ ነው የምትሄዱት። አክቹአሊ አእምሮ የማወቅ የማሰብ የመረዳት ነገራችን ይጠፋል ሊባል አይችልም። ምክንያቱም በሰማይም ስንሄድ እናውቃለን እንረዳለን እናስባለን። አክቹአሊ ምን እንደሚሆን ታውቃላችሁ? መንፈሳዊውን አካል በመነለብስበት ጊዜ አእምሯችን ከዚህኛው አካላዊ አንጎል ስራቱ ስነጻ ይወጣል። ምክንያቱም ይሄኛው አንጎል መተኛት አለበት መብላት አለበት ይታመማል ኢንፌክሽን ሊይዘው ይችላል በተለያዩ ሳብስታንሶች መብዛትና ማነስ ዲፕሬሽን ውስጥ ሊገባ ይችላል ጭንቀት ውስጥ ሊገባ ይችላል በብዙ ነገሮች ውስጥ ደካማና ከሌላው አካላችን የተለየ አቅም የሌለው ነው። ስለዚህም አእምሮአችን እግዚአብሔር የሰጠን mind አእምሮ አሁን የክርስቶስ ልብ አለን የክርስቶስ mind አለን የሚለው ከአእምሮ ፐርስፔክቲቭ ስታስቡት በከፍተኛ ደረጃ ከዚህ አካል ተለይተን ከዚህ ድንኳን ወጥተን ወደሚቀጥለው እግዚአብሔር ወዳዘጋጀልን መንፈሳዊ አካል ውስጥ ንገባ አእምሮአችንም ነፃ ይወጣል። በዛን ጊዜ አእምሮአችን እግዚአብሔር በፈጠረው በእግዚአብሔር መጀመሪያ ባሰበለት ኢንቴንሽን ከእግዚአብሔር ጋር መግባባት በሚችልበት ደረጃ ነፃ ይሆናል። አሁን ግን አእምሮአችን የአካላችንም እስረኛ ነው። እንዲሁም ደግሞ የአካባቢያችንና የባህሉ የብዙ ነገሮች ውስጥ ስላለ የእግዚአብሔርን ማይንድ ለማግኘት የሚከለክሉን ብዙ ሌየሮች አሉ። ለምሳሌ እግዚአብሔር ከሌሊቱ 9 ሰዓት ላይ በጣም ትልቅ ሚስጥር ሊያናገረን ቢፈልግ አእምሮአችን አልፈልግም የሚልበት ምክንያት አንዱ አንጎላችን መተኛት ስለሚፈልግ ነው አይደል? እያረጀን በመንሄድበት ጊዜ አንጎላችን እንደሌላው ሰውነት ክፍላችን እየሟሸሸ ስለሚሄድ መርሳት እንጀምራለን። አክቹአሊ ብዙ ነገሮችን ያከማቸናቸውን ነገሮች ሁሉ አይምሮአችን ሳይሆን የሚጠፋው አንጎላችን ግን እየተበላሸ ይመጣል። ይሄ ሳይንስም የሚያቀው ነገር ነው። ስለዚህ አሁን የክርስቶስ ልብ አለን በሚልበት ጊዜ ማይንድም ብሎ በሚናገርበት ጊዜ የውስጣዊ ማንነታችን እግዚአብሔር ነፍሳችንን በማዳኑ በሚያድስበት ጊዜ የምናስብበት ሁኔታ ነገሮችን የምንረዳበት ሁኔታ እንዲያስተምረው የጌታን ልብ ማናውቆት በሚልበት ጊዜ ምን ማለት ነው? እሱ የእግዚአብሔርን ሐሳብ ለማስተማር የጌታን ልብ ማወቅ ያስፈልጋል። በሰው አስተሳሰብ የእግዚአብሔርን አስተሳሰብ መረዳት አይቻልም። ግን የእግዚአብሔርን ሐሳብ ለማስተማርና ተረድቶ ለሌሎች ለማስረዳት እንዴት ይታወቃል ሲል የእግዚአብሔር ልብ ያለው ሰው ያንን ያውቃል። የእግዚአብሔር ልብ ስላለን እንረዳለን ይላል። ከዚህም የተነሳ በምንድንበት ጊዜ የሞተው መንፈሳችን ሕያው ሲሆን ከዛ በኋላ ያ እግዚአብሔር የሰጠን አዲስ ሕይወት ሁለንተናችንን እስኪወርስ ድረስ መብዛት አለበት፣ ማደግ አለበት። ለምሳሌ አንድ ጌታን ተቀብሎ ክርስቶስን የሕይወቱ አዳኝ አድርጎ የተቀበለ ሰው አእምሮ፣ አስተሳሰቡ፣ ስሜቱና የሕይወቱን ፍቃድ ከዛ ጋር ለማጣጣምና ሙሉ የእግዚአብሔርን ጸጋና ደህንነት ለመለማመድ የደቀ መዝሙርነትን ሕይወት ማለፍ አለበት። ለዚህም ነው አንዳንድ ጊዜ አእምሮአችን ስጋዊ ሲሆን የዳነው ማንነታችን ከአእምሮአችን ጋር በጠብ ውስጥ ይኖራል። ስለዚህም ጳውሎስ እንደሚናገረው በገላትያ ላይ ስጋ በመንፈስ ላይ መንፈስን በስጋ ላይ በሚልበት ጊዜ ስጋ የሚለው ስለ ሰውነታችን ሳይሆን ያለን አሮጌ ማንነት ከእግዚአብሔር አስተሳሰብ ጋር የማይስማማው ሶፍትዌር ልትሉ ትችላላችሁ። ማንነታችን፣ አስተሳሰባችን፣ ስሜታችንና ፍቃዳችን ከአዲሱ ማንነታችን ጋር የእግዚአብሔርን ነገር ሊረዳ ከሚችለው ማንነታችን ጋር በትግል ውስጥ ነው። እኛ የክርስቶስ ልብ አለን የሚለው ምንድን ነው? እሱ ከአዲሱ ማንነት ጋር የተዋሃደና የተጣጣመ ልቦና፣ ስሜት፣ ፍቃድና አእምሮ በሚኖረን ጊዜ ነው። ስለዚህ ዳዊት አንዱ በመንፈስ የተቃኘ ሰው ከመሆኑ የተነሳ የእግዚአብሔርን ፕራዮሪቲ የተረዳ፣ የእግዚአብሔርን ሀሳብ የተረዳ፣ ዘላለማዊ ነገሮቹን የተረዳ መዝሙሮቹን ስንሰማቸው የሚሰጣቸውን በሕይወቱ ቅድሚያ የሚሰጣቸውን ነገሮች ስናይ ከእግዚአብሔር ጋር እጅግ የተቆራኘ ማንነት እንዳዳበረ ከእግዚአብሔር ጋር ብዙ ጊዜ ከማጥፋቱ የተነሳ የዳዊት እንደ ማንኛችንም የወደቀ ማንነቱ አንዳንድ ጊዜ እያሸነፈና እያለፈ ሜስ ውስጥ ቢከተውም፣ ነገር ግን ከልቡ ስትመለከቱት የዳዊት አስተሳሰቡ፣ አረዳዱ፣ ፈቃዱና ስሜቱ ለእግዚአብሔር ያደረ ስለሆነ ምንም ቢወድቅ ተመልሶ ይነሳል። አሁን ትልቁ ጥያቄ ምንድን ነው? እሱ ዛሬም በምናደርገው በዚህ ሕይወታችን ውስጥ ጳውሎስ በሮሜ 12 ቁጥር 2 ላይ እንደሚናገረው በልባችሁ መታደስ ተለወጡ ይላል። እንግዲህ አሁንም እዚህ ላይ እንግሊዝኛውን ስታነቡ by the renewal of your mind ነው። Be transformed by the renewal of your mind ነው። አሁን mind እና ልብ የሚለውን ያያይዘዋል። ይህንን መረዳት ጥሩ ነው። በልባችሁ በሚልበት ጊዜ ስለ ስሜት ብቻ አይደለም የሚያወራው፣ ስለ አእምሮ ብቻ አይደለም፣ ስለ ፈቃድ ብቻ አይደለም። ብዙ ጊዜ ስለ ሶስቱም ነው የሚያወራው። አንዳንድ ጊዜ ስለ አንዱ ያወራል፣ አንዳንድ ጊዜ ስለ ሁለቱ ያወራል። ስለ እግዚአብሔር ቃል ዕብራውያን ላይ ሲናገር ምን ይላል? የእግዚአብሔር ቃል መንፈስንና ነፍስን ምን ያረጋል ይላል ይለያል በመንፈስና በነፍስ መሃል ያለው ልዩነት ለይቶ ያሳየናል ይላል ከዛ ወረድ ደግሞ ብሎ ምን ይላል ስሜትንና ሐሳብንም ይለያል በኢሞሽን የሚመጡ ነገሮችንና ከማይንድ የሚወጡ ነገሮችንም ይለያል ይላል ስለዚህ ምን ማለት ነው እሱ ይሄንን ፋውንዴሽናል ነገር መረዳት የሚጠቅመው ለምንድን ነው የእግዚአብሔር ልብ እንዲኖረን ከደህንነት ጋራ በፓኬጅ የተሰጠ ነገር ግን እኛ የእግዚአብሔርን ጸጋ ተቀብለን ልንሰራበት የሚገባ የማንነታችን ክፍል አለ። አሁን ለምሳሌ መንፈሳችን ለውጡ አይደል መንፈሳችን በሚድንበት ጊዜ የእግዚአብሔርን ህይወት ስለሆነ የሚቀበለው ያድጋል እንጂ የሚለወጥ ነገር አይደለም። ደህንነትን በመንቀበልበት ጊዜ አዲስ ህይወት እንቀበላለን። ግን ከዳንን በኋላ ያ የተቀበልነው ህይወት አእምሯችንን ስሜታችንን ፍቃዳችንን አልፎም ሰውነታችንን መውረስ አለበት። ለዚህ ነው ለሚሞት ስጋቹ እንኳን ህይወትን ይሰጣዋል ይላል። እንግዲህ የእግዚአብሔር ዓላማ በአእምሯችን በልባ በስሜታችንና ፍቃዳችን ወይም በልቦናችን ላይ ብቻ ሳይሆን ኢቭን ሰውነታችንን ለክብሩ ማስገዛትና መለወጥ ነው። ነገር ግን ከባዱ ነገር በክርስትና ህይወት ውስጥ ደህንነትን ማግኘት መንፈሳችን በመንፈስ ቅዱስ ኃይልና በእግዚአብሔር ቃል ኃይል በእምነት መለወጡ ላይ እምናደርገው ስራ የለም። ለምን? ያ በመናምንበት ጊዜ እግዚአብሔር በተአምር የሚፈጽመው ነገር ነው። ህይወትን سنቀበል ዳግም በመንወለድበት ጊዜ እንኳን ዳግም سنወለድና መጀመሪያ سنወለድም በኔ በዚህ ቀን ነው ወለደው እኔ ወንድ ነው ሆነ ምፈልገው እኔ ቀይ ካልሆን ካልመጣ ማለት እንችል ነበር እንዴ? አይታችሁ ከሆነ መጀመሪያም سنወለድ የሆነውን ነገር ሆነን ከዛ በኋላ ግን የተወለድነው ማንነታችንን ከፈለግን ዱርዬ እናረጋዋለን ከፈለግን ጨዋ እናረጋዋለን አይደል? ብዙ ምርጫ በእኛ ውስጥ ይሆናል። ልክ ሰው አምኖ ዳግም በሚወለድበት ጊዜ ያለውን ሂደት ስራውን እግዚአብሔር መንፈስ ቅዱስ የሚሰራው ምስጢራዊ ነገር ነው። ከኛ የሚጠበቅብን ማመን ብቻ ነው። በዛ ሁኔታ ውስጥ ካመንንና ከተወለድን በኋላ ግን ለውጡ እዛ ጋር አይቆምም። ልክ ያዕቆብ አንድ ላይ እንደሚናገረው በእውነት ቃል አስቦ ወለደን ይላል። ማን ነው ያሰበው? እሱ። በምን? በእውነት ቃል ምን አደረገን? ወለደን ይላል። የእግዚአብሔርን ቃል በምን ሰማበት ጊዜ ያ ቃል በህይወታችን ውስጥ እምነትን በሚፈጥርበት ጊዜ መንፈስ ቅዱስ ወደዛኛው ዓለም ወደ እግዚአብሔር ልጅነት ስልጣን ወደ መምጣት ያለውን ስራ ጸጋው ይሰራዋል። ከዛ በኋላ ጸጋው ስራ ያቆማል ማለት አይደለም። ከዛ በኋላ ግን ያዕቆብ ወረድ ብሎ ምን ይላል? ነፍሳችሁን ማዳን የሚችለውን ቃል በየዋህነት ተቀበሉ። አሁን ነፍሳችሁን ማዳን የሚችለውን ሲል ነፍሳችን አልዳነችም ማለት ነው እንዴ? አይደለም። ነገር ግን እግዚአብሔር ወደሚፈልገው የልብ ደረጃን የሚያደርሰንን አእምሯችንን መለወጥ የሚችለውን ስሜታችንን ወደ እግዚአብሔር የስሜት ብስለት ደረጃ የሚያሳድገውን ፍቃዳችንን ለእግዚአብሔር ፍቃድ እንድናስገዛ የሚያስችለንን ከእግዚአብሔር ፍቃድ ጋር የኛን ፍቃድ አላይን እንዲያደርግ እንዲመሳሰል የሚያደርገውን ጸጋ እኛ ወስነን ማድረጋል። ዳዊት አሁን የተመረጠበት ምክንያት ይሄንን ቀድሞ ስለሰራ ኮንቲኒዩስሊ ከእግዚአብሔር ጋር ይሰራ ስለነበረ ነው። ስለዚህ በመስማማትና ይሁንልኝ በማለት ብቻ የሚሆን ነገር ሳይሆን መጀመሪያ ውሳኔ ይጠይቃል፣ ሁለተኛ መረዳት ይጠይቃል። ከዛ በኋላ ግን የተረዳነውን ነገር ዲሳይፕልሺፕ የሚለው ዲሲፕሊን ደቀ መዝሙርነትን ይጠይቃል። አሁን ዛሬ ማነሳላችሁ ነጥቦች አሉ። በእነዚያ ኤሪያዎች ላይ እግዚአብሔር ስሜታችንን ሐሳባችንን ወይም አእምሯችንና ፍቃዳችንን እንዲለውጥ ራሳችንን መስጠት አለብን። ዳዊት ዝም ብሎ ከቤቱ ራንደም ላይ አልተመረጠ። ሳይቀባ የዘመረው መዝሙር እንኳን سنመለከት እግዚአብሔርን ከመምረጥ ባሻገር እግዚአብሔር ዲሲፕሊን እንዲያደርገው ወይም እግዚአብሔር እንዲያለማመደውና እንዲያሳድገው ራሱን የሰጠ ሰው ነበር። ለእግዚአብሔር ቃል የነበረው ፍቅር እጅግ ወሰን የሌለው ነበር። ከመንፈስ ቅዱስ ጋር የነበረው ህብረትና ቁርኝትና ልምምድ አስገራሚ ነበር። ምንም እንኳን የንጉስ ቅባት ቢቀባም በነብይነቱ ደግሞ በጣም የሚታወቅ ሰው ነበር። ሳውል እንኳን ሲያሳድደው ሳሙኤል ጋር ሄዶ በነቢያት ጉባኤ you know ህይወቱ ከመንፈስ ቅዱስ ጋር የተቀራረበ ነበር። ስለዚህ አሁን መነግራችሁ ነገር ምንድነው? ዛሬ የምናነሳቸው በጣም ጠቃሚ በሆኑ ነጥቦች ላይ ልባችንን ወይም ደግሞ አስተሳሰብ አምሯችንን ስሜታችንን እና ያለንን ፍቃዳችንን የመጨረሻውን ፊርማችንን ምን መርጥበትን ምን ወስንበትን መንገዳችንን በዚህ ነው ወይ ብለን ምን ወስንበትን እነዚህን የህይወታችንን ክፍሎች እግዚአብሔር እንዲለውጣቸው በሚሰጠን የጸጋ መንገዶች የጸጋ መንገድ ምን ማለት ነው? እሱ ቃሉን በማንበብ ቢሆን በጾምና በጸሎት ህይወቱስ በማለፍ ይሆን ከቅዱሳን ጋራ በሚኖረን ህብረት ውስጥ ቢሆን እግዚአብሔር በህይወታችን ውስጥ እንድንለማመዳቸው በሚሰጠን ጸጋዎች ቢሆን በተለያዩ መንገዶች እነዚህን ኤሪያዎች ለማሳደግ ፍቃደኛ መሆን አለብን። አሁን ሳማሃው ዝም ብለን ድግ ብለን ለመገኘት ምን መኘው ነገር አለ? ሁለት አይነት ስህተት ነው ያለው። አንደኛው በራስ ጥረት እግዚአብሔርን ለመምሰል መሞከር ነው። አይቻለም። ሰው በራሱ ጥረት መዳን እንደማይችለው ሁሉ በራሱ ጥረት ህይወቱ ሊለውጥ አይችልም። ልክ ለመዳን ያስፈልገን ያ እምነት ነፍሳችንን ወይም ስሜት ፍቃድ ልባችንን ለመለወጥም ያው እምነት ያስፈልጋል። እግዚአብሔር ነው የሚለውጠን። ነገር ግን የሚለየው ከመጀመሪያው እምነት የሚለየው የመጀመሪያው ላይ ምንም እኛ የምናዋጣው ነገር አለመኖሩ፣ እዚህኛው ላይ ግን እግዚአብሔር በፈቃዳችን እንድንከተለው ራሳችንን እንድናስገዛለት የሚሰጠንን የጸጋ መንገዶች ሳንሸሽ እንድንጠቀም። ለምሳሌ እግዚአብሔር ለዳዊት ከሰጠው የጸጋ መንገዶች አንዱ ሳኦል ይባላል። ሳኦል ብዙ ጊዜ ሊገለው ይፈልግ ነበር። ዳዊትን ከቀረጹት የጸጋ መንገዶች አንዱ ሳኦል ይባላል። እና እግዚአብሔር በሕይወታችን የሚያመጣቸው ጥሩ ሰዎች ብቻ አትጠብቁ። ያንዳንዶቻችን ፍቃድ በጣም ጠንካራ ስለሆነ ፍቃዳችን እግዚአብሔር መጀመሪያ መስበር አለበት። በጣም እንቢተኞች ስለሆንን፣ በጣም ሙልጭልጮች የሆንን ሰዎች ደግሞ እግዚአብሔር አጣብቂኝ ውስጥ አስገብቶ መያዣ ሊያበጅልን ይገባል። ያንዳንድ ሰዎች ችግር በጣም ግትር መሆን ሲሆን እነሱን እግዚአብሔር ይሰብራቸዋል። እንደ ሙሴ ማለት ነው። ሙሴ በጣም ትሁት ሰው አልነበረም። ዘኍልቍ ላይ ስትመለከቱ ግን በምድር ላይ ከነበሩ ሰዎች ሁሉ ሙሴ እጅግ ትሁት ሰው ነበረ ይላል። ግን እግዚአብሔር እንዴት አድርጎ እንደሰበረው ምን ያህል ዓመት እንደፈጀበት እግዚአብሔር ሙሴን ሞልድ አድርጎ ለእግዚአብሔር የሚመች ሰው እህቱና ወንድሙ ሲነሱበት እንኳን ለእነሱ ይጸልይ ነበር፣ ባክተዋቸው እነዚህም ብሎ ማለት ነው። እነሱ እኮ የስልጣን ጉዳይ ነው ያደረጉት ነገሩ። እዛ ላይ ነው ሙሴ ትሁት ሰው ነበረ የሚለው። ስለዚህ ምን ልላችሁ ነው? ይሄ የልብ ለውጥና እግዚአብሔር ወደሚፈልገው የልብ ደረጃ ላይ መድረስ ስራ አለው። በእርግጥ የእግዚአብሔር ጸጋ ነው የሚሰራው። ነገር ግን እግዚአብሔር ባስቀመጠን ስፍራና ባስቀመጠን ቦታ ላስቀመጠን ጊዜ በሚሰጠን የጸጋ መንገዶች ላይ እምቢ ሳንል ያስጨነከኝ ለምን ሆነ ይላል። ለመልካም እግዚአብሔር የሚያስጨንቁ ነገር ብዙ ሰው ምናልባት ዛሬ አስጨናቂ ነገር ውስጥ ሲገባ ጠላት ተዋጋኝ ብሎ ከእግዚአብሔር የሚሸሽ ብዙ ሰው አለ። ነገር ግን እግዚአብሔር ልባችንን የሚቀርጽበት መንገዶችን በፈቃደኝነት መቀበል አለብን። ምን ማለት ነው እሱ? ለምሳሌ ተናዳጅ የሆነን ሰው እግዚአብሔር በልባችን ውስጥ ከቁጣ ጋር መኖር ስለማይችል የእግዚአብሔር መንፈስ ተቆጡ ይላል፣ ግን በቁጣችሁ ላይ ፀሐይ አይውጣ። ቂም የሚይዝ ሰው፣ በቀላሉ የሚያኮርፉ ሰዎች፣ በቀላሉ የሚጨነቁ ሰዎች እግዚአብሔር በጣም ጭንቀታም የሆኑ ሰዎችን ከጭንቀት ነፃ የሚያወጣቸው በብዙ አስጨናቂ ሁኔታዎች ውስጥ እያስገባ ነው እንጂ በሆነ አየር ላይ በዳመና ላይ እያበረረ ሊሆን አይችልም። ከዛ ልክ እንደ ኩፍኝ ሲወጣልን መጨነቅ እናቆማለን ማለት ለምንድን ነው? እግዚአብሔር በስሜትም ይሁን በአሳሰብም ይሁን በአመለካከትም ይሁን በፈቃድም ቦታዎች ላይ ይሁን ያለንን ችግር የሁላችንንም እግዚአብሔር ያውቀዋል። ስለዚህ መንፈስ ቅዱስ እጃችንን እየወሰደ ያ የሚሰራበት ጋራጅ ውስጥ ሲከታችሁ፣ ከጋራጅ ውስጥ ሳትሰሩ ከወጣችሁ በሚቀጥለው ዙር እግዚአብሔር ሲያገኛችሁ ምን እንደሚያደርግ ታውቃላችሁ? የመጀመሪያው ጋራጅ ይወስዳችሁና በመጀመሪያው ጋራጅ ላይ እሱ ነበር የሚከፍለው። አሁን ግማሹ እናንተ ትከፍላላችሁ ማለት። ዮናስ እንደዛ ነው የሆነው። ሲሄድ ከፍሎ ሄደ። ሲመለስ እግዚአብሔር ወደ አላኩ አቅጣጫ ስለሄደ እግዚአብሔር የሰጠው ትራንስፖርት አሳ ይባላል። እና ምክንያቱም እግዚአብሔር የመርከብ የሚከፍልበት ምንም ምክንያት የለውም። ነነዌ ሄዶ ጽድቅን እንዲያደርግ ነው እንጂ እግዚአብሔር የጠራው፣ ተርሴስ ሄዶ እንዲሸሸግ አይደለም። ስለዚህ ብዙ ሰዎች በመጀመሪያ በሚሰጠን እድል ብንጠቀም በጸጋ ሙላት ውስጥ እግዚአብሔር ወደሚፈልገን ቦታ ያደርሰናል። ብዙ የሸሸን በሄድን ቁጥር ዋጋው ስለሚበዛ ለምን ሁሉ ጊዜ አንደኛ ክፍል ላይ ትኖራላችሁ? አንደኛ ክፍል የወደቀ ተማሪ በሚቀጥለው አመት ወላጆቹ ይዘው ሲሄዱት ሁለተኛ ክፍል ካልገባ ብሎ ቢያለቅስ ትምህርት ቤቱ አንደኛ ነው የሚያስገባው። ሶስት አመት ከወደቀ ደግሞ አንደኛ ማያስገባም፣ ሌላ ትምህርት ቤት ይፈልግለታል። ዝቅ ያለ ማለት ነው። ስለዚህ ይሄ መሰረታዊ ነገር ነው። በጣም የምናደንቃቸው ሰዎች እንደነዳት ስለ ጌታ ሲናገር ምን ይላል? ከብዙ መከራ፣ ከብዙ እንባ፣ ከብዙ ጩኸት፣ ከመታዘዙ የተነሳ ጸሎቱ ምን ተደረገለት ይላል? ብዙ የእንባና የጩኸት ወራቶች ነበሩት ይላል ስለ ጌታ። እሱ እንኳን ፍጹም የሆነው ብዙ መከራ፣ ስቃይ፣ ብዙ ነገሮችን አሳልፎ ነው የእግዚአብሔርን ልብ ደስ ያሰኘው። ስለዚህ አሁን በዘንድሮ ያለው ክርስትና በጣም ቺፕ ግሬስ ወይም ደግሞ ርካሽ ጸጋ መለማመድ እንፈልጋለን። እግዚአብሔር ርካሽ የሆነ ጸጋ የለውም። የእግዚአብሔር ጸጋ ሁሉ ጊዜም ውድ ነው። በነፃ መሆኑ ርካሽ አያደርገውም። እግዚአብሔር የሚሰጠንን ጸጋ እንደ ርካሽ ካየን እግዚአብሔር የሚፈልገን ቦታ ላይ ልንደርስ አንችልም። ስለዚህ አሁን እግዚአብሔር ልባችንን ሲመለከት ምን ጋር መሰራት እንዳለበት እግዚአብሔር ያውቃል። ያንዳንዶቻችን ልብ ወይም ደግሞ የነፍስ ልቦና ምንለው ከስሜት አንጻር ብዙ ስራ ይፈልጋል። ያንዳንዶቻችን ከአስተሳሰብ፣ ከአመለካከት፣ ከማሰብ በአጠቃላይ እንደ እግዚአብሔራዊ የሆነ አስተሳሰብ ውስጥ ለመድረስ ብዙ ስራ ይፈልጋል። ያንዳንዶቻችን ደግሞ ልብ ከፈቃድ አንጻር ቆራጥ ለመሆን የሚቸገር ሰው እንዳለ ሁሉ ደግሞ ፍሌክሲብል ለመሆንና ለመታዘዝና ለስላሳ ለመሆን የሚቸገር ሰው ስላለ ከፈቃድ አንጻር እግዚአብሔር የት ጋር ችግራችን እንዳለ የት ጋር ሊሰራን እንደሚገባ እግዚአብሔር ያውቃል። እግዚአብሔር የሰራው ልብ፣ እግዚአብሔር የሰራው አስተሳሰብና ልቦና፣ እግዚአብሔር የሰራው አእምሮ የእግዚአብሔርን ፈቃድ ለመፈጸም አይቸገርም። የሚገርማችሁ ነገር እነ ጳውሎስም ቢሆኑም ጳውሎስ በሕይወቱ ብዙ ችግር ያሳለፈ ሰው ነው። እግዚአብሔር በአንድ ቀን አልሰራውም። እግዚአብሔር በጣም አንዳንድ በጸሎት እንኳን የተከለከሉ ነገሮችን ድካሙን በጣም የማይፈልገው ድካም ነበረው። ያ ድካምን ይፈልገዋለሁ ያለው ጊዜ ነበረ። እግዚአብሔር ለአንተ የምሰጥህ ድካምህን ማንሳት ሳይሆን ድካምህን የምታልፍበትን ጸጋ ልሰጥህ ነው። ስለዚህ ጳውሎስ እንደ ሰው ስታዩት ቀላል ሰው አልነበረም። አቋሙን በቀላሉ የሚቀይር ሰው አልነበረም። ነገር ግን እግዚአብሔር እንዴት አድርጎ እንደቀረጸው የሰይጣን መልእክተኛ የስጋዬ መውጊያ ተሰጠኝ ይላል። አስቡት እንግዲህ የጸጋ መንገድ ወይም ደግሞ የሚንስ ኦፍ ግሬስ ነው። እግዚአብሔር አንዳንድ ጊዜ ባልተመቸነው ቦታ ላይ የሚሞርዱ ሞረዶችን ያስቀምጣል። በሞረድ እምቢ ካልን ደግሞ ከፍ ያለ ከሞረድ ደግሞ ከፋ ያለ ምንድን ነው ደግሞ ይሄ መሮ የሚባል አለ። በጣም ሚልግ በትንሹ አንዳንድ ሰዎች በሳንድ ፔፐር የምን ብርጭቆ ወረቀት የሚባል አለ አይደል? በእሱ የሚስተካከሉ ሰዎች አሉ። አንዳንድ ሰዎች ግን የእጅ መሮም አይበቃቸውም። ስለዚህ እግዚአብሔር የኤሌክትሪክ መሮ የሆኑ ሰዎችን በሕይወታቸው ይልካል። ከዛ አንድ ቦታ ሲላጉ ለሶስት ወር ይጠፋሉ። እግዚአብሔርም ስለሚያውቅ እስኪመለሱ እናንተም ጊዜ ስጧቸው ማለት ነው። በዚህ መንገድ እግዚአብሔር ከሰራን እግዚአብሔር በእኛ ለመጠቀም አይቸገርም። እኛ ከአስተዳደጋችን ከአወላለዳችን በጣም ብዙ እግዚአብሔር ሲያድነን በጸጋው ያላየ መስሎ ብዙ ነገሮችን እንዳለ ሙሉን አድኖ ያመጣና ከዛ በኋላ ጋራጅ ቤት ያስገባዋል። ደቀ መዝሙርነት ማለት ያ ነው። የደቀ መዝሙርነት ትምህርት ማለት በሳምንት አንድ ሰዓት የምንማረው በጣም ደስ የሚል እያሰመርን አምስት ከአምስት በቀላሉ የምናገኘው የጭንቅላት የእውቀት አይደለም። የደቀ መዝሙርነት ትምህርት ማለት ያንን ክላስ በምንወስድበት ባሉት መካከል ቀናት እግዚአብሔር ታክሲ ውስጥም ቤትም መስሪያ ቤትም በተለያዩ ቦታዎች ላይ ሰዎች እያዘዘ በዛ ትምህርት ውስጥ ያሉትን መርሆዎች እኛ ህይወት ላይ የሚያስፈጽምበት ሂደት ነው። ከዚህ እንደ ዳዊት አይነት ጥሩ ልብ እንዲኖረን እንደ ዳዊት አይነት ከባድ ህይወትን ወይም ደግሞ እግዚአብሔር የሚሰራውን በህይወታችን የሚያዛቸውን የጸጋ መንገዶች መፍቀድ አለብን። እግዚአብሔር ደግሞ ፈቅደን ፈርመን እንድንገባበት ይፈልጋል። አንዳንድ ጊዜ ምን ይሆናል መሰላችሁ? እንደዚህ ጥሩ አምልኮ ሲኖር መዝሙር ውስጥ እንደዚህ አይነት ኮንትራክቶች አሉ አንዳንድ ቦታ አይደል? እኔ አንተን ስለምወድ ወስደ ከፈለክ ምድር ጫፍ ላይ ጣለኝ እንደዚህ አርገ ከፈለክ ደግሞ ቁመቴን አሳጥረው እንትን ያርገኝ ምናምን ብለን እንዘምራለን። መዝሙር ስለሆነ እነሱም አይነግሩንም ብዙን ነገር እኛ በዜማውና በሙዚቃው ተስበን ስንል እግዚአብሔር እንደ ፊርማ ነው የሚያየው። እንኳን የሀገር ጫፍ እና የዓለም ጫፍ የከተማ ጫፍ ሂዱ ስንባል ከዛ እሪ እንላለን ልንረሳለን እኛ። ግን አያችሁ በፈቃዳችን ዳዊት ምን ይላል? እኔ ግን ንጉሴን ሾምኩ ይላል። ማለት በፈልጎ ነው የሾመው። ሲነግስም ንጉሱን አላወረደም። ስለዚህ ሲነገረው ምንም እምቢ አይልም እግዚአብሔር የሚለውን። አንድ ጊዜ ትዝ ካላችሁ አቢሴሎም ተነስቶበት አንድ የሳኦል ዘመድ ሲረግመው የእሱ የጦር እንትኖች ሄደን አንገቱን እንቁረጠው ሲሉት እግዚአብሔር ነው እኮ ስደበው ያለው፣ እኔ አሁን ያጠፋሁትን ጥፋት ስለማቅ ተውት ይስደበኝ፣ ይሄ ተጠራቅሞ እንኳን ቶሎ ከጋራዥ ቢያወጣኝ ነው። አያችሁ እግዚአብሔር አንዳንድ ጊዜ የሚሰድባችሁን ሰው ሲልክ መልሶ መስደብ እኮ ቀላል አሳየሁት፣ እኔ የጌታ ልጅ ብሆን ቀላል መሰለኝ በጥፊ ያጮልኩት የሚሉ ሰዎች አሉ። እና አንዳንድ ጊዜ እኮ እኛ እኮ በጌታ ስንሆን ዝም ብለን መስለናቸዋል እና አሳየሁት። ከዛ እግዚአብሔር ይላል ይሄ በጣም ትንሽ ጋራጅ ውስጥ የሚገባ አይነት ማቴሪያል አይደለም ብሎ የማናጮላቸውን ሰዎች እግዚአብሔር ይልካል ማለት ነው። ስለዚህ ወደዚህ እግዚአብሔር እኛን ወደሚቀርጽበት ህይወታችንን ወደሚሰራበት የደቀ መዝሙርነት የመሰራት ያ ያገኘነውን ህይወት ወደ መምሰል የሚያመጣን ከክብር ወደ ክብር እንደሚለው በክብርና በክብር መሃል መከራ ነው ያለው ታውቃላችሁ አይደል? ከክብር ወደ ክብር ሲባል የሚዘለለው ነገር እንደዚህ ደረጃ አይደለም። በአንድ ክብርና በሌላ ክብር መሃል የሁለቱን ክብር ርቀት የሚያክል መከራ አለ። መከራ የሌለው ከክብር ወደ ውርደት ነው። ግን ችግሩ ምንድን ነው? እንደገና ከውርደት ልውጣ ስትሉ የባሰ መከራ አለ። ምንም የማይጠቅም መከራ ማለት ነው። አንድ ሰው ኃጢአት ሰርቶ ከኃጢአት ሲወጣ የሚቀበለው መከራ ምንም ሂሳብ ውስጥ አይገባለትም። ዳዊት የኦርዮን ሚስት ካመነዘረና ባሏን ከገደለ በኋላ የተቀበለው መከራ ሁሉ እግዚአብሔር ያልቆጠረለት መከራ ነው። በሕይወታችንም ውስጥ ከእግዚአብሔር ዲስፕሊን ሸሽተን የምንቀበላቸው መከራዎች ሁሉ ሂሳብ ውስጥ አይገቡልን። ነገር ግን ከአንድ ክብር እግዚአብሔር ወዳሰበልን ሌላ ክብር በምንሄድ ጊዜ የምንቀበለው መከራ በሕይወታችን ላይ መንፈሳዊ ውበትን ይፈጥራል። እግዚአብሔር ያንን መከራ ይሸልማል። ለዛ መከራ እግዚአብሔር ጸጋን ያዛል። ስለዚህ ከስሜትም አንጻር ስሜት የሚባለው ዓለም በጣም ሰፊ ነው። ምናልባት የተወሰነ ጊዜ ሌላ ጊዜ እንትናነሳው ይሆናል። ስሜታችን በጣም የሚገርማችሁ ነገር በምንሞትበት ጊዜ ወደዛኛው ዓለም ስንሄድ ስሜት የሌለን አንሆንም። ደስታ አለ እዛ አይደል? ብዙ አሁን ካሉን ስሜቶች እጅግ ስሜታችን የጠራና ከፍ ያለ ይሆናል እንጂ ስሜት የሌለን ማሽኖች አንሆንም አይደል እንዴ? እግዚአብሔር ይቆጣል፣ ደስ ይለዋል፣ ያዝናል፣ ምን ይቀናል። እግዚአብሔር እኮ ራሱ አምላካችን በስሜት የተዋበ አምላክ ነው። እውነት ነው ውሸት ነው? በመላእክት ዓለም ውስጥ ብዙ ደስታ አለ። ብዙ አሁን የምንላቸው ስሜቶች በኃጢአት ያልተበላሸ ስሜት ማለት ነው። ስለዚህ እግዚአብሔር በእኛም ውስጥ ብዙ ያሳለፍነው ህይወትም ይሁን ያለንበት አስተዳደግ የተለያዩ ነገሮች ያበላሿቸውን የስሜት ጠርዞች እግዚአብሔር ያስተካክላል። ተናዳጁን ሰው እግዚአብሔር ትዕግስተኛ እንዲሆን ቁጣውን እንዲጥል አይደለም፣ የጽድቅ ቁጣ እንዲቆጣ ያለውን አቅሙን ሳይነካበት ግን በሆነ ባልሆነ ቱግ ማለትን በሆነ መቀስ ያስተካክላል ማለት ነው። እንዴት አድርጎ ነው የሚያስተካክለው? በጣም የሚያናድዱ እንደውም የሚያነዱ ሁኔታዎች ውስጥ ለተወሰነ ጊዜ በማስገባት ነዶ ወይ ያልቃል ወይ መናደድ ያቆማል። ከዛ ነገር ውስጥ ሲያልቅለት አለቅ ተብሎ ከዛ ደግሞ ወደ ሌላኛው የስሜት ጋራዥ ይገባል ማለት ነው። ስለዚህ ስለ ልብ በመናወራበት ጊዜ እግዚአብሔር ይሄንን የማንነታችን ክፍል ነፍሳችንን ሙሉ ለሙሉ የዳነና እግዚአብሔርን የሚያሳይ መስተዋት ብዙ ጊዜ የብር የሚያቀልጡ ሰዎች ከውስጡ ኢምፒዩሪቲ ወይም ደግሞ ቆሻሻ ወጥቶ ማለቁን የሚያቆት በመንደር ነው ይባላል። ሰዓት ውስጥ ያቆዩታል ያወጡታል። አቅላጩ ሰው ፊቱን ሙሉ ለሙሉ ሳይበላሽ ወይም ሳይንሻፈፍ ንጹህ ፊቱን ማየት ሲችል ቆሻሻው አልቋል ማለት ነው። ስለዚህ እግዚአብሔር ጋራጅ ያስገባቸዋል አውቶ ሲያያቸው አሁን የምትመስሉት የድሮ ማንነታችሁን ከሆነ የእግዚአብሔርን ኢሜጅ የምታንሻፍፉ ከሆነ ምን ያደርገናል? መልሶ አልገባም ካልን ደግሞ ሁሉ ጊዜ ሌላ ነገር እያሳየን የእግዚአብሔርን ስንል በብዙ ማብራሪያ እንኳን አይ አንተማ እግዚአብሔርን አትመስልም በጣም ራስን ነው የምትመስለው እየተባልን ብዙ ሰው ብዙ ነገር ተናግሮ እንኳን ክርስቲያን ነኝ ሲል አይ አይደለም ብለው ሰዎች ይከራከራሉ። በደንብ የተሰሩ ክርስቲያኖች ደግሞ ነን ሳይሉ ሰዎች ያቃሉ። ሰዎች ክርስቲያን የተባሉት እንዳሆኑ ውልና ማስረጃ ሄደው አይደለም ቤተክርስቲያን ክርስቲያን እንድንባል ከዛሬ ጀምሮ ስሙ ይፈቀድልን ተብሎ ሶስት ስም አስመርጠው አይደለም ክርስቲያን የጸደቀላቸው። አክቹአሊ ክርስቶስ ባልኖረበት ሀገር አንጾኪያ በሚባል ከተማ ውስጥ ነው የሀገሩ ሰው። እነዚህ ሰዎች ሁሉንም ሲያዋቸው ማንን ይመስላሉ? ክርስቶስ። ስለዚህ ክርስቲያን ተባሉ። አሁን እንኳን ነንም ብለን አይደላችሁም እየተባለ ነው የተቸገረነሱ እኮ በሉንም ሳይባሉ ነው ናቸው የተባሉት። እንግዲህ አያያቸው እግዚአብሔር ሲሰራን ወደዚህ ነው የሚያመጣን እግዚአብሔርን ወደ መምሰል። ለዚህ ነው እግዚአብሔር ቃል እግዚአብሔርን ለመምሰል ራስህን ምን አድርግ ይላል? አስለምድ። ስለዚህም አንዳንድ ነገሮችን እንድናይ ፈልጋለሁ። የመጀመሪያው ነገር እግዚአብሔር የሚፈልገው ነገር መስራት በሚጀምርበት ጊዜ ለእግዚአብሔር ነገር ክፍት እንድንሆን የእግዚአብሔርን መንገድ እንድንቀበል ያስፈልጋል። ስለ የተከፈተ ልብ እንዲኖረን ማለት ነው። ስለዚህ ነገር የሐዋርያት ሥራ 16:14 ላይ ሲናገር ጳውሎስ የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ይላል። ስለ ሊዲያ ሲናገር እነኚህ ሰዎች ለጸሎት የሄዱ ሰዎች ናቸው በወንዝ ዳር። እነ ጳውሎስ ወደ ሌላ ቦታ ለመሄድ ብዙ ቢሞክሩም በመጨረሻ ላይ በራእይ ከመቄዶንያ አንድ ሰው እባክህ እርዳን እያለ ሲል ስላየ ወደዛ እንድንሄድ እግዚአብሔር የጠራን ስለመሰለን ሄድን ይላል ሐዋርያት ሥራ ላይ ሉቃስ ሲጽፍ። ከዛ ሲሄዱ መቄዶንያ ማለት ፊልጵስዩስ ዋና ከተማዋ የሆነች የሮም ግዛት ነች በጊዜው። ስለዚህ እየሄዱ እያለ የት እንደሚሄዱ ስላላወቁ በወንዝ ዳር ወዳሉ ወደሚጸልዩ ሴቶች ሄድን ይላል። እግዚአብሔር የመራቸው ወደዛ ነው። በኋላ የፊልጵስዩስ ቤተ ክርስቲያን የተመሰረተበት መልእክቱን ያገኘንበት ቤተ ክርስቲያን ማለት ነው። በዛ መካከል ጳውሎስ በሚናገርበት ጊዜ ይህቺ ነጋዴ የሆነች ሴት እግዚአብሔርን በጣም የምትፈልግ ስለነበረች እግዚአብሔር ምን አረገላት ይላል? ጳውሎስ የሚናገረውን ምን እንድታደርግ? እንድታዳምጥ ልቧን ከፈተላት ይላል። ይሄ በጣም ትልቅ ነገር ነው። ምክንያቱም ጳውሎስ የሚናገረውን ነገር መስማትና በሆነ ደረጃ ማወቅና በማዳመጥ ደረጃ ያንን ሙሉ ህይወቱ እንዲገባት እግዚአብሔር ሲያደርግላት ትልቅ ነገር ነው። ብዙ ልቦናችን፣ ልባችን፣ አእምሯችን፣ ስሜት አስተሳሰብ፣ ፈቃዳችን መለወጥ የማንችለው የእግዚአብሔርን ነገር ለመረዳት የተከፈተ አእምሮ ስለሌለንም ነው። የተከፈተ አእምሮና የተከፈተ አእምሮ ያልሆነ ምን ማለት ነው? ያለ የተከፈተ አእምሮ ያልሆነ ማለት ነው ሁልጊዜ በሚያቀው ነገር አዲሱን ነገር የሚተረጉም ሰው ማለት ነው። አሁን እነኚህ ሰዎች ይጸልያሉ፣ የገባቸው ነገር አለ። ነገር ግን እግዚአብሔር ያልገባቸው አዲስ የሆነ ነገር ከፍ ወዳለ ህይወት ሊያመጣቸው ሲፈልግ ብዙ ሰዎች በድሮያውና ሁሉንም ነገር ይጥላሉ ከሚያውቁት ጋር የማይስማማውን። እግዚአብሔር አእምሯቸውን የከፈተላቸው ግን እግዚአብሔር ወደሚፈልጋቸው የሚያደርሰውን እውነት ለመቀበል ልባቸው ክፍት ነው። እንደዚህ አይነት ሌሎች ሰዎች በሐዋርያት ሥራ ላይ ደግሞ ያሉ ሌሎች አሉ። የተሰሎንቄን ስለ ቤሪያ ሰዎች ሲናገር ምን ይላል? ስለ ልብ ስፋታቸው ይናገራል። በተሰሎንቄ ከሚኖሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፍቃድ ተቀበሉ ይላል ሐዋርያት ሥራ 17:11 ላይ። አያችሁ አሁን እነዚህ ሰዎች የሚያውቁት ነገር አለ፣ እግዚአብሔር ቃል አላቸው፣ መረዳት አላቸው። ነገር ግን ምን ያደርጋሉ? ሞር የእግዚአብሔርን ነገር ለመረዳት የተከፈቱ ሰዎች ናቸው። ስለ ደቀ መዛሙርቱም ሲናገር እግዚአብሔር የእግዚአብሔር ቃል ሉቃስ 24 45 ላይ ምን ይላል? በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። 3 ዓመት ያስተማራቸው ሰዎች ናቸው። እንግዲህ አስቡ፣ ከክርስቶስ ጋር ይያሉ ይያደሩ ተአምራቱን ይያዩ ትምርቱን የተማሩ ሰዎች ላይ መጻሕፍትን ምን እንዲያረጉ ይላል? እንዲያስተውሉ ጳውሎስ የሚናገረውን እንድታዳምጥ። አሁን እነኚህ ሰዎች አዳምጠዋል። ነገር ግን ያዳመጡትን ነገር ምን ማረግ አለባቸው? አንደርስታንድ ማረግ አለባቸው፣ ማስተዋል አለባቸው። ያንዳንድ ሰው ችግር ማዳመጥ ነው፣ ዝግ ነው። በራሱ ወንፊት ስለሆነ የሚያዳምጠው እግዚአብሔር የሚለውን ነገር ለማዳመጥ መከፈት አለበት አይምሯችን። ማለት መስማት የጆሮ ስራ ነው፣ ማዳመጥ ግን የልብ ስራ ነው። እግዚአብሔር አይምሯችን እንዲከፍትልን ማለት ነው። ከዛ ቀጥሎ ደግሞ ምንድነው? እሱ ያዳመጥነውን ነገር ደግሞ መረዳት፣ በዛ ባዳመጥነው ነገር እርዳታ ማግኘት ወደምንችልበት የህይወት ደረጃ መድረስ አለብን። ስለዚህም ለደቀ መዛሙርቱ ይህን ሁሉ የሰበሰቡትን የጥቅስ ማዕት ጌታ ያስተማራቸውን ብዙ ትምህርት አንደርስታንድ አድርገው ዓለምን እንዲለውጡበት፣ ራሳቸውን እንዲለውጡበት። የሐዋርያት ሥራ ቤተ ክርስቲያን ትልቁ ኃይሏ ምንድን ነው? እሱ የተማሩትን የተረዱ ሰዎች ስለሆኑ ያ ህይወት ሆኖላቸው ጌታ ከሄደ በኋላ እነዚህ ሰዎች በሚናገሩበት ጊዜ ከክርስቶስ ጋር እንደነበሩ አወቁ ይላል። ለምን? በመረዳት ውስጥ ስለነበሩ። በፍርድ ቤት ውስጥ ቆመው ነው እነኚህ ሰዎች ከክርስቶስ ጋር እንደነበሩ አወቁ የሚለው። ለምን? ክርስቶስን የሚያንጸባርቅ ማንነት። ስለዚህ የመጀመሪያው ነገር እግዚአብሔር አእምሯችንን እንዲከፍት፣ ልባችንን እንዲከፍት፣ ፈቃዳችንን እንዲከፍት የእግዚአብሔርን ቃል ከነ ሙሉ ኮንሲኩዌንሱ ምን ማለት ነው? እሱ በህይወቴ ላይ የእግዚአብሔር ቃል ያደረገውን አይነት ለውጥ ያምጣ ብሎ ሙሉ ለሙሉ መለቀቅ እንዲቻል። አያችሁ፣ በቁጥብነት አንዳንድ ነገር ከሚያስከፍለን ዋጋ አንጻር የምናይ ከሆነ አንዳንድ ጊዜ ከዶክትሪናችንም አንጻር የምንመለከት ከሆነ እኛ ከገቡን እውነቶች አንጻር ብቻ የምንመለከት ከሆነ ልንለወጥ አንችልም። እግዚአብሔር ሆይ አንኮንዲሽናሊ እኔ የማውቀውን የዛሬውን የመረዳቴ ልክ ሙሉ ለሙሉ ትራሽ ውስጥ ቢከተውም አንተ ለምታመጣው መረዳትና የቃሌ እውነት ራሴን እከፍታለሁ። ያ ማለት የመመርመር ኃላፊነታችንን እናስወግዳለን ማለት አይደለም። እንደ ተሰሎንቄ ሰዎች እየመረመርን ግን ክፍት ሆነን መመርመር። ብዙ ሰዎች ሲመረምሩ ስህተት ነው የሚፈልጉት እንጂ እየመረመሩ አይደለም። ከእነሱ ጋር የሚጣረሰውን ነገር ቲክ 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 ያደረጉና ይሄ የተሳሳተ ትምህርት ነው ይላሉ። ነገር ግን ጳውሎስ እንደሚለው ወደ መረዳት ባለጠግነት እንድንደርስ፣ በህይወታችን ውስጥ ለውጥ እንዲካሄድ የመጀመሪያው ሬት ሊሚቲንግ ፋክተር እግዚአብሔር ሆይ አንኮንዲሽናሊ የቃልህን እውነት መንፈስ ቅዱስ ወደ እኔ የሚያመጣቸውን የህይወት እውነቶች በእኔ ህይወት ውስጥ በዚህ ሲዝን ልሰራ ያለውን ነገር በቃልህና በተለያየ የጸጋ መንገዶች የምታመጣቸውን ነገሮች እንዳዳምጥ፣ እንድረዳ፣ እንድጠቀምባቸው አእምሮዬን ክፈት። ከምናስበው በላይ እኛ ክርስቲያኖች አእምሯችን ዝግ ነው። ብዙ ነገሮች ከለመድነው ፕሮግራም ውጭ እንኳን ሲደረግ ደስ አይለን አይደል? እሁድ ላይ አሁን ለምሳሌ ምን የለመድነው እንትን አንድ ሌላ ነገር ቢደረግ እግዜር ራሱ የሚከፋው እኮ ነው የሚመስልን። ዛሬ ግን ፕሮግራሙ ምናምን እንላለን። እግዚአብሔር በህይወታችን ውስጥ አዳዲስ ነገሮችን እንዲያለማምደን። እውነቱ አይደለም የሚለወጠው፣ እውነቱ እኛን የሚረዳበትን መንገድ ግን እግዚአብሔር መምረጥ ይችላል። ለምን? እግዚአብሔር አንድ ነው፣ አሰራሩ ግን ልዩ ልዩ ነው፣ መንገድ አለው። እግዚአብሔር የጸጋ አሰራሮች አሉት። ስለዚህ እግዚአብሔር ዳዊት እንደ ከሱ ቀደም እንደነበሩት ሰዎች ቢኖር ኖሮ ከዛ ውጭ ባያደርግ ኖሮ ዳዊት ዳዊት አይሆንም ነበር። ስለዚህም ነው እነ መጥምቁ ዮሐንስ ጌታ ኢየሱስ ክርስቶስ ራሱ ብዙ መከራ የተቀበሉት ለእግዚአብሔር ነገር ክፍት ስለሆኑ ነው። መጥምቁ ዮሐንስ እንደ ኢሳያስም አልነበረም፣ እንደ ኤርሚያስም አልነበረም። እንደ መጥምቁ ዮሐንስ የመጥምቁ ዮሐንስ ህይወት በጣም አስገራሚ ነው። ምክንያቱም 30 ዓመት ሙሉ ብዙ ታግሎ ተሰርቶ 6 ወር አገልግሎ ነው የሄደው። አበላሉ ይለያል፣ አለባበሱ ይለያል፣ የተጠቀመበት የአገልግሎት መንገዱ ይለያል፣ አኗኗሩ ይለያል። ስለዚህ ብዙ ሰዎች ተሰናክለውበት ነበር። ጌታ ግን ምን አለ? ብታምኑም ባታምኑም ኤልያስ እሱ ነው አላቸው። ብታምኑም ባታምኑም ከሰው ልጆች ከሴት ከተወለዱት ሁሉ መጥምቁ ዮሐንስ ላይ የሚደርስበት የለም አላቸው። ምክንያቱም እነሱ ነቢይነትን የሚለኩበት መንገድና መጥምቁ ዮሐንስ የመጣበት መንገድ አንድ አለ። እሱ ለማንም አይመችም፣ አመጣጡ በቃ እንደ ሰይፍ ነው። ግን እግዚአብሔር የሰጠውን የጸጋ መንገድ ባይጠቀም ያንን አገልግሎት ሊፈጽም ይችል ነበር ወይ ስትሉ፣ አይችልም ነበር። ስለዚህ እግዚአብሔር ለእያንዳንዳችን ያዘጋጀው መንገድ የመጀመሪያ የልብ ለውጥ መንገድ ያለው እግዚአብሔርን ልቤን ክፈት ለማዳመጥ ክፈት ለመረዳት ክፈት እግዚአብሔር አእምሯችንን ልባችንን ሲከፍት በጣም ብዙ ነገሮች መለዋወጥ ይጀምራሉ። ነገር ግን መከፈት ብቻ አይበቃም። ቀጥሎ ደግሞ ያለው ሐሳብ ምንድነው መሰላችሁ? እግዚአብሔር ከከፈተ በኋላ መስፋት አለበት ልባችን። ምክንያቱም እግዚአብሔር የሚያሸክመንን ነገር አሁን ባለችን የአእምሮ አቅም፣ የልቦና አቅም፣ የልብምድ አቅም፣ የስሜትና የፍቃድ ልክ አንችለው። ስለዚህ እግዚአብሔር በህይወታችን ውስጥ ወደ እሱ የልብ ደረጃ እንድንደርስ ካስፈለገ እግዚአብሔር ሆይ የከፈትከውን ልቤን ደግሞ አሁን ደግሞ አስፋው። በመዝሙር 119:32 ላይ እንደዚህ የሚል ቃል አለ። ልቤን ባሰፋው ጊዜ በትእዛዝህ መንገድ ሮጥኩ ነው የሚለው። በእግዚአብሔር የትእዛዝ መንገድ ላይ መሮጥ ቀላል አይደለም። መሄድም ከባድ ነው። አክቹዋሊ መቆምም ከባድ ነው። ምክንያቱም ከእግዚአብሔር የትእዛዝ መንገድ የሚያወጡ ብዙ ነገሮች ስላሉ መቀመጥም ከባድ ነው። አንዳንድ ጊዜ ስለሚያቀበጠብጠን ዳዊት ሚለው ልቤን ስላሰፋኸው በትእዛዝ መንገድ መሮጥ ቻልኩኝ። ምክንያቱም በትልቅ በሰፋ ልቦና በሰፋ አእምሮ ውስጥ የእግዚአብሔርን ሐሳብ سنቀበል የእግዚአብሔርን መንገድ ስፋቱና ብዛቱ ይታየናል፣ ጥልቀቱ ይታየናል። ከዚህም በተጨማሪ በአንደኛ ነገስት 4:29 ላይ ስናይ እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው። ከዛ ቀጥሎ ሰለሞን ያረጋቸውን ነገሮች ስትመለከቱ ሰለሞን ከመንገስ ባሻገር የሄደባቸውን መንገዶች ስትመለከቱ ባለቅኔ ነው። የጻፋቸው ምሳሌዎችና መዝሙሮች የህንፃ ዲዛይን ባለሙያ ነው። በምድሪቱ ላይ ወርቅና ብሩን እንዳፈር አደረገው ይላል። የሰራውን መቅደስ ስትመለከቱ ስለ እንስሳት፣ ስለ አሳ፣ ስለ እጽዋት ይናገር የነበረውን ነገር እግዚአብሔር በሰለሞን ሊገልጥ የወደደው የጥበቡ ልክ በሰው ሰለሞን ይዞ በተወለደውና ባደገው የልብ ስፋት ሊፈጸም አይችልም። አሁን ለምሳሌ እግዚአብሔር ኢትዮጵያን መባረክ ካለበት፣ ምድራችንን እግዚአብሔር መለወጥ ካለበት አሁን ባለን ያስተሳሰብና የአይምሮ ስፋትና የልብ ስፋት ሊሆን አይችልም። በጣም ትንንሽ ነው ያለን ነገር። በጣም በትንሽ ነገር ምን ፈነዳለን? እሱን ለማወቅ ትንሽ ደስታም አንችልም፣ ትንሽ አዘንም አንችልም። በጣም ልባችን ጠባብ ስለሆነ ቶሎ ይገነፍላል። ኳስም ስናሸንፍ አንቻለም፣ ኳስም ስንሸነፍ አንቻለም። ጦርነትም እንደዛው ትንሽ የተሰራ ከሆነ በቃ ያለ መንግስታት ሁሉ ይቀኑ ይመስለናል። ጌታ በጣም በጣም ኋላ ነን። በጣም በጣም ታች ነው ያለነው። ምንም አሁን እግዚአብሔር አዲስ ትውልድ ያስነሳ ልቡ በጣም ሰፊ ሆነ ለአፍሪካ ለዓለም የሚተርፍ ለሚቀጥለው ትውልድ የሚሄድ ሌሎችን በቀና ልብ የሚያይ ከኛ የወጣው ነገር ብዙ ሰዎችን። ስለዚህ እግዚአብሔር የመጀመሪያ ሁለተኛው ነገር መከፈት ክፍት መሆን ብቻ ሳይሆን ሰፊ መሆን። እንደ ተሰሎንቄ ሰዎች እዚህ ጋር ምን ይላል? ልበ ሰፊዎች ስለነበሩ እንደ ቤሪያ ሰዎች የተሰሎንቄ ሰዎች ትንሽ የተለየ ነገር ሳይሆን ስደት አስነሱን ነው ጳውሎስ ላይ ህይወት ይዘው የመጣው። እነኚህ ሰዎች ግን ስለሆኑ ምንም ሊያመጡ የሚችሉት ነገር ካልሆነን ጥለዋለን። የእግዚአብሔርን ቃል አስቀምጠው የሚነገረውን ነገር እያረጉ ምን ይላል? ቃሉን በሙሉ ልብ ተቀበሉ። እየመረመሩ እኮ ነው በሙሉ ልብ የተቀበሉት። ለምን ስትሉ ልበ ሰፊዎች ስለነበሩ። ከእናንተ እኮ ለየት ካለ ሰው ጋር መታየት ራሱ ወንጀል እኮ ነው በአሁኑ ጊዜ። መቀበልን ተውት፣ መታየት። እንደ ጳውሎስ እኮ ጢራኖስ የሚባለው እኮ ቀን ጠዋት ጠዋትና ማታ ማታ አንድ ፈላስፋ የሚያስተምርበት የፈላስፋ ማስተማሪ አዳራሽ ነው ተከራይቶ ነው እሱ ቀን ቀን ነው። ምክንያቱም ቀን ስለነበረ የማይጠቀምበት ሞቃት ስለሆነ አገሩ፣ ጳውሎስ በየቀኑ ከሰዓት በኋላ እየገባ ነው እዛ ቦታ ላይ ዲቤት ማድረግ ዲስከስ ማድረግ። ምክንያቱም መኩራብ ውስጥ አልተመቸውም። እንደዛማ ሲያስወጡት አዳራሽ ተከራየና ኤኒ እምነት ዌስተርን ሪሊጅን ይሁን ዌስተርን ሪሊጅን ይሁን ሳውዘርን ይሁን ምንም ችግር የለም ኑና እንደውም ከሰዓት መሆኑ ላብ የሚበዛበት ጊዜ መሆኑን ተመኘው። ለምን? ብዙ ማዕረብ ይጠርግ ስለነበረ ማዕረቡን ደግሞ የሰዎች ይዘው እየሄዱ ትዝላችኋል አይደል? ማዕረቡ ይወሰድ ነበር። በእርግጥ አንዳንድ ጊዜ አሁንም ብዙ ማዕረብ በቀዝቃዛ ሀገር ሰዎች ይይዛሉ። በአብዛኛው ጳውሎስ ያን ጊዜ ማረቡን ብዙም ይጣቀመው ሀገሩ ስለሚያለም ነው ሙቀት ስለነበረ ነው እንዶ አሁን ባለማረብ ስለበዛ ማለት ይሄ ነው ጸጋው ላይ ሳይሆን ማረቡ ላይ ነው በጣም ትኩረቱና ማረቤን ያያችሁ ሆነ ነገሩ ግን ጳውሎስ ግን ያ በዛ በሚያስተምርበት ጊዜ በሚገለጠው ጸጋ የተነሳ የጳውሎስ ላቡ ራሱ ጥቅም ነበር ለምን ጳውሎስ የልቡ ሰፊነት ምንም የሚፈራው ቴሪቶሪ የለም መቅደስ ማስተማር ብቻ ሳይሆን አሪዮስፋጎስ ሞስዶት ዲቤት አርግስ ምን ችግር አለው ገበያ ላይ ይሄዳል ከገበያ ፍልስፍናው ፍልስፎች ማን ጭራሽ ተከራይቶ ማስተማር ጀመረ እነሱን አዳራሽ ምን ለማለት ነው እሱ የዳዊትም ልብ ሰፊ ነው ብዙ የሰራቸውን ነገሮች ተመለከቱ ዳዊት በጣም ዊርድ ነው ነገር ግን እግዚአብሔር ይመቸው ነበር ግድግዳ የሚያፈርስሰው ነበር ስለዚህ እግዚአብሔር አይምሯችንን ልባችንን ክፈት ብቻ ሳይሆን አስፋ ብዙ ሰፊ እንድንሆን እግዚአብሔር የሚያያቸው ወደ ሌላ ተለያየ ካልቸሮች ቢልከን የኛ ካልቸር ሁሉ ግዜ ሰዎች ጌታን ከመቀበላቸው በፊት እንጀራ በወጥ መብላት የለባቸው እውነት ነው maybe እኛን ያንን ምግብ መብላት ለብዙ ነገር ክፍት እንድንሆን እግዚአብሔር ይፈልጋል ሌላኛው ነገር እግዚአብሔር የሚፈልገው ነገር ምንድነው እሱ ሰፊና ክፍት ብቻ አይበቃም ንጹህ መሆን አለበት ይሄ ለዳዊት ንጹህ ልብን ፍጠርልኝ ያለበት ምክንያት የእግዚአብሔር ጸጋ የእግዚአብሔር ነገር ንጹህ ቦታ ይፈልጋል ሁሉንም ነገር ምን ሞጅርበት ሊሆን አይችልም ለዚህ ነው እግዚአብሔር ቃል ማቴዎስ 5:8 ላይ ማለት ልበ ንጹሆች ብፁዓን ናቸው እግዚአብሔርን ምን ያረጉታል ያዩታል ይላል መዝሙር 24 ከ3 እስከ 5 ላይ ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራ ማን ይቆማል እጆቹ የነጹ ልቡም ንጹህ የሆነ ነፍሱንም ለከንቱ ያላነሳ ለባልንጀራውን በሽንገራ ያልማለ እርሱ እግዚአብሔር ዘንድ በረከትን ከመዳኒት የማምላክ ምሕረትን ይቀበላል ይላል መዝሙር 51:10 ላይ ቀድም እንዳልኳችሁ ንጹህ ልብን ፍጠርልኝ የቀናው መንፈስ በውስጥ ያድስ ይላል እና ለልባችን ንጽህና መጠንቀቅ አለብን ልባችን ያገኘነውን ነገር የምንሞጅርበትና የምናስገባበት አይደለም ለዚህ ነው አጥብቀ ልብን ጠብቅ የህይወት መውጫ ስለሆነ ልባችን የሚቆሽባቸው ብዙ ነገሮች አሉ አንደኛ ወደ አይምሯችን የምናስገባቸው ሐሳቦች የምናነባቸው የምናያቸው አፊሌት የምናረጋቸው የምንውልበት ቦታ ጋርድ ማድረግ አለብን አንዳንድ ሰዎች አንዳንድ ጽሁፎችን አንብቡ ይላሉ አንዳንድ ጽሁፎችን ማናነብበት ምክንያት ስለማይገቡን ወይም ደግሞ ለሐሳብ ዝግ ስለሆነ ሳይሆን ሊያቆሽሹ ስለሚችሉ ሰው ቆሻሻ አቃ መንካት አይፈልግም ያቆሽሽኝ ይችላል ይላል እጁ ማያስ ስለማይችል አይደለም ቃውን ያቆሽሻል ነው ማለት ብዙ ቆሻሻ ለሆኑ ሐሳቦች አይምሯችንን ልባችንን ካጋለጥን በኋላ የእግዚአብሔር ነገር በእኛ ውስጥ ሊገለጥ አይችልም ምናያቸው ነገሩ በአይናችን የሚገቡ በጆሮአችን የሚገቡ ከሪሌሽንሺፕ አንፃር አንዳንድ ሪሌሽንሺፖች ሰውን ያቆሽሻሉ ልክ ስላልሆኑ እግዚአብሔርን ከማያከብሩ ሰዎች ጋራ ምናሳልፈው ሁኔታና ምንፈጥረው ዝምድና ልክ አይሆንም ስለ እግዚአብሔር ብለን ምንተዋቸው ብዙ ነገሮች አሉ ኃጢያተኞች ጨዋታ ነገሩኝ አይልም እንዴ እንደ ቃልህ ግን አይደለም ይላል ስለዚህ አሁን አንዱ አንዳንድ ሰዎች ሰፊ ልብ ቢኖራቸው እዛ ሰፊ ልብ ውስጥ ቆሻሻ ነገር ከሞላው ምን ይጣቀማል በርግጥ አንዳንድ ሰዎች ሰፋ ያለ ልብ አላቸው ከብዙ ክርስቲያኖች ግን ውስጡ ምን አለ የሚለውም ጥያቄ ደግሞ ይታያል ስለዚህ በቃ ለንጽህና ለሰውነታችን ንጽህና እንኳን የምንጠነቀቀውን ያህል ለልባችን ንጽህና ብንጠነቀቅ ብዙ ክርስቲያኖች ሰውነታቸውና ልብሳቸው እንኳን ንጹህ የሆነውን ያህል ክርስትናችን ንጹህ እንዲሆን አንጠነቀቅ እግዚአብሔር ግን ይላል ልበ ንጹሆች ናቸው እግዚአብሔርን የሚያዩት ምክንያቱም እግዚአብሔር የሚታየው በአይን ሳይሆን አሁን ለምሳሌ ሜሪ መነጽር አርጋለች እዛ መነጽር ላይ ቀለም ስፕሬ ባረግበት ወይ የሆነ ነገር ባረግ ይታይሻል እንዴ አይንሽ ጋር አይደለም ልባችንም ንጹህ ካልሆነ እግዚአብሔርን ማሳየት አይችልም ልብን የሚያቆሽሸው ኃጢአት ነው ሌላው ነገር ብርሃን ያስፈልገዋል ልባችን ከሰፋና ከተከፈተ በኋላ ከነጻ በኋላ እግዚአብሔር ብርሃን ሁለተኛ ቆሮንቶስ 4:6 ላይ ምን ይላል በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው በልባችን ውስጥ የበራ ይላል ሮሜ 1:22 ላይ ስለዚህም እግዚአብሔርን ይያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ ካለ በኋላ ነገር ግን በሐሳባቸው ከንቱ ሆኖ የማያስተውለውም ልባቸው ጨለመ ይላል ኤፌሶን 4:18 ላይ እነርሱ ባለማወቃቸው ጠንቅ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ ከእግዚአብሔርም ሕይወት ራቁ ይላል በምን ጠንቅ አንድ ባለማወቅ ጠንቅ ሁለት በደንዳና ወይም በልባቸው ደንዳናነት ጠንቅ አይት ሁለቱ ልብ የማጨለም አቅም አላቸው አለማወቅ የሚለው ነገር ኢግኖራንስ ነው ሰዎች በማናቀው ነገር ላይ ልባችን ጨለማ ውስጥ ነው ያለው እውቀት ብርሃን ነው ለዚህ ነው አንድ ነገር ስናቅ ምን እናረጋለን እንላለን በራልኝ እንላለን አይደል ለምን በዛ ጉዳይ ላይ ብርሃን ስለሚሆነው እውቀት ማለት ነው እና እግዚአብሔር በልባችን ብርሃን እንዲበራ ይብራ ብሏል ነገር ግን የእግዚአብሔር ብርሃን የሚበራ በሁለት ነገር ነው አንደኛ ይሄ ልበ ደንዳናነት የሚለው ይሄ አሮጋንስና ትዕቢት ወደ መመካት ስንገባ ወደ ለመማር እምቢ የሚል ልብ ስናዳብር አቋል አዋቂ የአዋቂነት ልብ ስንገባ ቲቸብሊቲያችንን ትህትናችንን በመናጣበት ጊዜ ልባችን ምን እየሆነ ይመጣል በራሳችን እየተሞላ ስለሚመጣ ምን ይሆናል ይጨልማል የሰው ልብ የሚያበራው በእግዚአብሔር ሲሞላ ነው በትህትና ሲሞላ ነው በታዛዥነት ሲሞላ ነው እነዚህ ነገሮች ከሌሉን ብዙ እናቅ እንኳን እውቀት ምን ያረጋል ይላል እግዚአብሔር ቃል ያስታብያል ይላል አስቡ እውቀት በጻድቃን በእውቀት ይድናሉ ይላል እግዚአብሔር ቃል የመዳንን እውቀት ለህዝቡ ተሰጣለህ ይላል ነገር ግን እውቀት ደግሞ ያስታብያል ይላል እግዚአብሔር ምን ማለት ነው እሱ እውቀት ብርሃን የመሆኑን ያህል ለትዕቢተኛ ግን ብርሃን አይሆንም ስለዚህ ምን ይላል ባለማወቃቸውም ጠንቅ በልባቸውም ደንዳናነት የማስተውሉ ልባቸው ምን አረጋ ይላል ልቦናቸው ጨለመ ይላል ስለዚህ ክርስቲያን ለእውቀት የተራበ መሆን አለበት ሞር ባወቅን ቁጥር በህይወታችን በብርሃን የተሞላ ይሆናል እንኳን እኛና በአካባቢያችን ያሉ ሰዎች ከኛ እውቀት የተነሳ ብርሃን ይበራላቸዋል ነገር ግን ያ እውቀት በትህትና በተማሪነት መንፈስ በታዛዥነት መንፈስ በየዋህነትና በቅንነት መንፈስ ከያዝ ነው ያበራል በትዕቢተኝነት በእንቢተኝነት ከኔ በላይ ማን ነው በሚል ገና ሽታው ሲመጣሱ አካባቢውን እንኳን እኛንና ሰዎችንም የሚያጨልም ነገር ይሆናል ስለዚህ እግዚአብሔር ወይ ልቤን ክፈት ልቤን አስፋ ልቤን አንጻ ለልቤ ላይ ደግሞ ብርሃንህን አብራ የሚለው አራተኛው ነገር ይሆናል ሌላው ልባችን ያልተከፋፈለ መሆን አለበት ይሄ አንድ ልብ ያለው ሰው ምን ለማለት ነው ብዙ ሰው በሁለት በሶስት ብዙ ቦታ ነው ልባችን ኮምፓርትመንታላይዝ ልክ እንደ አንድ ቪላ ቤት ብዙ ክፍል አለ የብዙዎቻችን ልብ የእግዚአብሔር ቃል ግን ምን ይላል ያዕቆብ 1 ላይ 7 እና 8 ላይ ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል መዝሙር 12:2 ላይ ደግሞ ምን ይላል እርስ በርሳቸው ከንቱ ነገር ይናገራሉ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ ይላል አንደኛ ነገሥት 18:21 ላይ ኤልያስም ወደ ህዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ እግዚአብሔር አምላክ ቢሆን እርሱን ተከተሉ በዓል አምላክ ቢሆን እርሱን ተከተሉ አለ ያዕቆብ 4:8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል እናንተ ኃጢአተኞች እጆቻችሁን አንጹ ሁለት ሐሳብም ያላችሁ ልባችሁን አጥሩ እያለ ይናገራል ምን ለማለት ነው እሱ እግዚአብሔር ልባችንን ካሰፋው በኋላ እግዚአብሔር ልባችንን ከከፈተው በኋላ ካነጻው በኋላ እግዚአብሔር ልባችንን በብርሃኑ ከሞላ በኋላ በልባችን ውስጥ የተለያዩ ክፍልፋዮች መኖር የለባቸው በአንድና በሙሉ ልብ ለእግዚአብሔር መኖር አለብን መጠባበቂያ ልብ መያዝ አያስፈልግም ነው ማለት የዳዊት ትልቁ ነገር ምንድነው እግዚአብሔር ሌላ ነገር የለም ዳዊት ውስጥ ኤኒታይም ሳኦል ናይታችሁት ከሆነ እግዚአብሔር ይምራይም ብሎ ይፈልግና እንቢ ካለው ጠንቋይ ቤትም ይሄዳል መጨረሻ ሳኦል ከመሞቱ በፊት በደናው ቀን ያጠፋቸውን ጠንቋዮች ፍለጋ ሄደ እና አንዲት ሴት አግኝቶ ተደብቆ ልብሱን ተሽሞርፎ ሄዶ ሳሙኤልን ጥሪልኝ ብሎ አስቡት እንግዲህ በደናው ቀን ይሄ እርግማን ነው ብሎ ያለው ነገር ለምን ልብ ውስጥ ያቺ ነገር ቦታዋን አላጣችም ማለት ነው እና ሚሳቅ ሲድራቅ አብደናጎም ግን ቢገለንም ይግደለን ሊያድነን ይችላል ሌላ አማራጭ የለንም ይሄን አምላክ ለማምለክ የሚያስችል ምንም ሌላ ሰፍ ራስን ማትረፊያ ልብ የላቸው እነት ነው እነ ስጢፋኖስን ስታዩ አንድ ልብ ነው ያላቸው መወገርንም ቢሆን መቀበል የሚችል ልብ ማለት ነው ለብዙዎቻችን እግዚአብሔር አጣብቂኝ ሲያስገባን ከእግዚአብሔር ጋር መቆም ማንችልበት ምክንያት በሆነ ጊዜ ያስቀመጥናት የሆነች ጓሮ ወይንም ደግሞ ጓዳ ነገር ስላለች ነው ስለዚህ እግዚአብሔር አንዱ የሚፈልገው ልባችን አንድ እንዲሆን ምንም ሌላ ክፍል የሌለው ልብ እንዲሆን አንድ ልብ ነው ያለን ዳሬ ክርስቲያኖች በጣም እንደውም መስራ ቤት አንድ ልብ አለን ቤት አንድ ልብ አለን ቸርች ብዙ ልባችን አይገኝም አንዳንድ ጊዜ እንትኑ ራሱ አክሰስ ፓስወርድ ኮዱ ራሱ ዲፊካልት ስለዚህ የክርስቶስ ልብ ያለው ሰው ክርስቶስ ልቡ አንድ ነው እርሱም ለአባቱ ነው በቃ ሌላ ልብ የለውም ክርስቶስን ሰይጣን ያልመጣበት ፈተና የለም ቢያገላብጠው ጥክስ ቢጠክስበት ስቲል ያለው ከእግዚአብሔር ጋር ነው ጌታ አምላክህን አምልክ ለእርሱም ብቻ ስገድ ተብሎ ተጽፏል ጌታ አምላክህን አትፈታተነው ተብሎ ተጽፏል ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ እንደዚህ አይነት ፈተናዎች የሚመጡት ምናችን ነው ልባችንን ለመክፈልና አማራጭ ለመፍጠር ነው እግዚአብሔር አማራጭ የሌለው ምርጫ ነው ስለዚህ አሁን የክርስቶስ ልብ እንዲኖረን በመጀመሪያ ደረጃ ሲንግል ሄርትድ ወይም ደግሞ አንድ ልብ እሱም ለእግዚአብሔር የተሰጠ ያም ልብ በብርሃን የተሞላ ይህም በመታዘዝና በእውቀት የተሞላ ማለት ነው ፕራክቲካል ይህም ልብ ደግሞ የተገረዘ የእግዚአብሔር ቃል ልባችሁን እገርዛለሁ እንደሚል ውስጡ ያሉት ቆሻሻዎችና ጭምርማሪ ነገሮች ሁሉ እንዲገረዙ እግዚአብሔር ይፈልጋል ንጹህ ልብ የተገረዘ ልብ ብዙ ኮተቶችንና ነገሮችን ከውስጡ ጠራርጎ ያስወጣ ጌታ ኢየሱስ ክርስቶስ ገርፎ እንዳስወጣ ከመቅደስ ውስጥ የወንበዴ ዋሻ ያልሆነ ልብ የጸሎት ቤት የሆነ ልብ ብቻ ሳይሆን ግን የእግዚአብሔርን ነገር ለመሸከምና ለሌሎች ለማስተላለፍ ሰፊ ልብ ሰዎችን ለመሸከም እግዚአብሔርን ፍቃድ ለመሸከም ብቻ ሳይሆን የእግዚአብሔርን ነገር ኮንቲኑዋሊ ለመቀበል የተከፈተ ልብ እግዚአብሔር እንደዚህ አይነት ልብ ካገኘ ያንን አንድ ሰው ዛሬም እንደ ክርስቶስ ይጠቀምበታል
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨነው በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኔት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም ማስተያየትም ሆነ ጥያቄ በ251-904-31-31-31 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን እግዚአብሔር አምላክ ይባርካችሁ